The Voice of America. VOA.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። ምርጫ 2007
ፖሊስ ኮሚሽን አካባቢ አጠቃላይ አገሪቷ በአስቸኳይ ጊዜ አዋጅና በተጠንቀቅ እንዳለች የሚመስል መግለጫ የተለያዩ አካላት ሊሳተፉበት ያሉት አመጽ የተዘጋጀ ነገር እንዳለ ድርሰት የሚመስል መግለጫ ተሰጥቷል። በኔ እምነት እስካሁን በሂደቱ ውስጥ ባየነው ነገር ሁሉ የኢትዮጵያ ሕዝብ እንደ ሁልጊዜው ጨዋነቱ፣ እንደ ሁልጊዜው ሕግ አክባሪነቱ፣ እንደ ሁልጊዜው ዲሞክራሲ የሚገባውና የሰለጠነ ሕዝብነቱ ሁሉንም ነገር በጨዋነት እያደረገ ነው። ስጋትንና ሽብርን የሚለቅ ነገር ምን ሰማው በመንግስት በኩል ያለ ነው።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው። በመጽሔቱ ክፍለ ጊዜ ዝርዝሩን ይዘናል። የተቃዋሚ ፓርቲዎች ከአዲስ አበባ እስከ መቀሌ፣ ከአምቦ እስከ ደቡብ ህዝቦች ክልል፣ ገዢው ፓርቲ ኢህአዴግ በአዲስ አበባ ደግሞ መጠነ ሰፊ የምርጫ ዘመቻዎቻቸውን ባለፈው ሳምንት መገባደጃ አካሂደዋል። ብርቱ የምርጫ ፉክክር ይጠበቅባቸዋል በተባሉ አካባቢዎች ኢህአዴግ ልዩ ልዩ የመሠረተ ልማት ግንባታዎችን መርቆ መክፈቱም ተዘግቧል። ሰሞኑን በተለያዩ አካባቢዎች የተካሄዱ የምርጫ ዘመቻዎችን ተዘዋውረው የተከታተሉ ባልደረቦቻችን ያጠናቀሯቸውንና ሌሎች በርከት ያሉ ምርጫ ነክ ዘገባዎችን ይዘናል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ከዛሬ ማክሰኞ ግንቦት 11 2007 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከአቀናባሪ ኃይሉ ታምራትና ከስርጭት መሐንዲሱ ጆጊል ጋር እስከ አንድ ሰዓት ተኩል አብረን እንቆያለን። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ።
እንደምን አመሻችኋል አድማጮች። የሺአይት ሚሊሺያዎች በእስላማዊ መንግስት አማጺ ቡድን የተያዘችውን የኢራቋን አንባር ክፍለ ሀገር ዋና ከተማ ለማስለቀቅ የመልሶ ማጥቃት እርምጃ ከመጀመራቸው አስቀድሞ ራማዲ ውስጥ ተሰብስበዋል። ከኢራቅ መንግስት ወታደሮች ጋር በመተባበር የሚካሄደው ይህ የመልሶ ማጥቃት ዘመቻ ባለፈው ጊዜ ትክሪትን ለመቆጣጠር ከተካሄደው ጋር ተመሳሳይ እንደሆነም ተነግሯል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በኢራቋ ከተማ ራማዲ ላይ ከፍተኛ ጥቃት በማካሄዱ ጠቅላይ ሚኒስትሩ ሃይደር አል አባዲ ላስተላለፉት ጥሪ የሺአይት ሚሊሺያዎች ትናንት ሰኞ ወደዚያው እያመሩ መሆናቸው ተሰምቶ ነበር። ጽንፈኛው የሽብር ቡድን እስላማዊ መንግስት ግን ይችን የኢራቅን ግዙፍ ክፍለ ሀገር ከተማ ሙሉ በሙሉ መቆጣጠሩን እየተናገረ ነው። በሌላ በኩል ደግሞ ምስራቅ ሶሪያ ውስጥ አንድ የአይሲስ ከፍተኛ መሪ ልዩ ኃይሎቻቸው በመገደላቸው የአሜሪካ እንደራሴዎች ለወታደሮቻቸው አድናቆትና ድጋፋቸውን የገለጡት በትላንት ዕለት ከዚሁ ጋር በተያያዘ መሆኑ ይታወሳል። ሰሜንና ደቡብ ኮሪያን በሚለየውና ከጦርነት ቀጣና በስተሰሜን በሚገኘው ስፍራ ያለውን ፋብሪካ ከነገ ወዲያ ሐሙስ ለመጎብኘት እቅድ እንዳላቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስታወቁ። በካኤሶንግ የኢንዱስትሪ ግንባታ አካባቢ የሚደረገው ይህ የባንኪን ጉብኝት አንድ የተባበሩት መንግስታት ዋና ጸሐፊ ያቺን አገር ወይም አካባቢ ሲጎበኝ ከ20 ዓመታት በላይ ለመጀመሪያ ጊዜ መሆኑ ነው ተብሏል። ዋና ጸሐፊው ጉብኝታቸውን ዛሬ ማክሰኞ ይፋ ሲያደርጉ በተናገሩት ቃል ፋብሪካው ለሁለቱም ኮሪያዎች በኩል የሚያገለግል ነው የሚሉት። ትናንት ሰኞ ማታ ሶል ሲገቡ ደግሞ የሁለቱ ኮሪያዎች የጋራ ግንኙነት እንዲሻሻል፣ በመካከላቸው ሰላም ወርዶ መረጋጋት እንዲሰፍን የሚቻለኝን ሁሉ እንደማደርግ በድጋሜ ፈቃደኛነቴን አረጋግጣለሁ ማለታቸው ተደምጧል። ሚስተር ባን በካይሶንግ ጉብኝታቸው ወቅት ከሰሜን ኮሪያ ሰራተኞችና ከደቡብ ኮሪያ የንግድ ማህበረሰብ አባላት ጋር የሚገናኙ ሲሆን ወደ 53,000 ሰሜን ኮሪያውያን ሰራተኞች በ120 በሚሆኑ የደቡብ ኮሪያውያን ፋብሪካዎች ተቀጥረው እንደሚሰሩም ይታወቃል። ስደተኞችን ላለመቀበል ቸልተኝነት በሚያሳዩት የደቡባዊ ምስራቅ መንግስታት ላይ የተባበሩት መንግስታት ድርጅት ጫና እያደረገባቸው መሆኑ ተገልጧል። ድርጅቱ በተለይ በታይላንድ፣ በኢንዶኔዥያና በማሌዥያ መንግስታት ላይ ነው ትኩረት ያደረገው። እነዚህ መንግስታት ይላል የተባበሩት መንግስታት ድርጅት መስሪያ ቤቶች በጣምራ ያወጣው መግለጫ፣ ተስፋ የቆረጡና ከሀገራቸው የወጡ ስደተኞችን መግፋት ማቆም ይኖርባቸዋል። በዘገባዎች መሰረት ከሀገራቸው የተሰደዱና ከጉዟቸው ተሰናክለው የሚገኙ ሴቶች፣ ወንዶችና ህጻናት አስቸኳይ ምግብና ውሃ በሚፈልጉበት ሁኔታ ውስጥ ይገኛሉ። በመጨረሻም ከተቋረጠ ሳምንት የሆነው የሰሜን ምስራቅ ዩናይትድ ስቴትስ የባቡር አገልግሎት ትላንት ሰኞ ጀምሯል። አገልግሎቱ የተቋረጠው ከዋሽንግተን ዲሲ ወደ ኒውዮርክ ሲያመራ የነበረ የመንገደኞች ባቡር ባለፈው ማክሰኞ የዛሬ ሳምንት መሆኑ ነው። ፊላደልፊያ ላይ ተገልብጦ በተፈጠረ አደጋ ምክንያት መሆኑ ይታወቃል። ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ባለፈው ሳምንት መገባደጃ በተለያዩ የኢትዮጵያ ከተሞች መጠነ ሰፊ የምርጫ ዘመቻዎች ተካሂደዋል። የተቃዋሚ ፓርቲዎች ከአዲስ አበባ እስከ መቀሌ፣ ከአምቦ እስከ ደቡብ ህዝቦች ክልል ሲካሄዱ፣ ገዢው ፓርቲ ኢህአዴግ ደግሞ የድጋፍ ሰጪ አባላቱ በፊናቸው በአዲስ አበባ ከተማ ወደ አደባባዮች ወጥተዋል። ኢህአዴግ ብርቱ የምርጫ ፉክክር ይጠበቅባቸዋል በተባሉ አካባቢዎች ልዩ ልዩ የመሠረተ ልማት ግንባታዎችን መርቆ መክፈቱም ተዘግቧል። ሄኖክ ሰማእግዜር ዝርዝሩን ይዟል።
በኢትዮጵያ ሀገሪቱን ለሚቀጥሉት 5 ዓመታት የሚመራውን ፓርቲ ለመሰየም የሚካሄደው አጠቃላይ ምርጫ የቀረው ጊዜ ከአንድ ሳምንት ያነሰ ነው። በሳምንቱ መጨረሻ ከአምቦ ከተማ በቅርበት በምትገኘው ጉደር የተቃዋሚዎች ጥምረት የሆነው የመድረኩና የኦሮሞ ፌዴራሊስት ኮንግረስ ፓርቲ መሪ ዶክተር መረረ ጉዲና በበርካታ ሺዎች የከተማዋ ነዋሪዎች የተገኙበት ህዝባዊ ሰልፍ አካሂደዋል። ዶክተር መረራ ከአምቦ ከተማ ጀምሮ ወደ ጉደር ለ10 ኪሎ ሜትር ያህል ህዝቡ በሆታ አጅቧቸው የመድረክ የምርጫ ምልክት የሆነውን እጃቸውን ግራ ቀኝ እያውለበለቡ ወደ ከተማዋ መስቀል አደባባይ አምርተዋል። በአዲስ አበባ መድረክ ቅዳሜ ለተጠራው ሰልፍ ጥቂት ሰው የተገኘበትና በፍጥነት የተበተነ ነበር። በአንጻሩ የገዢው ፓርቲ ኢህአዴግ የድጋፍ አካላት ያሰናዱት በበርካታ ሺዎች የተቆጠሩ የከተማዋ ነዋሪዎች እየተካፈሉበት ነበር። የኢህአዴግን የምርጫ ምልክት ንብ በኮፍያና ቲሸርቶች የለበሱ መፈክር ያነገቡ ወጣቶችና ሴቶች በስቴዲየም ዙሪያ ተሰባስበው ጥቅስ መጪው ዘመን አሁንም ከኢህአዴግ ጋር ብሩህ ነው የሚሉ መፈክሮችን አንግበው፣ አንዳንዶቹም የኢህአዴግ አርማ የሆነውን የስፖርት ደጋፊዎች እንደሚያደርጉት ሁሉ በፊታቸው ላይ በሚለቅ ቀለም ሲነቀሱ ታይተዋል። በቃለ መጠይቅ ወቅትም ኢህአዴግ ሀገር አልምቷል፣ ለወጣቱ የሥራ ዕድል ፈጥሯል ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። ኢህአዴግ በዚህ ምርጫ ሰፊ የህዝብ ጉባኤዎችን ሲጠራ አይታይም። የገዢው ፓርቲ የምርጫ ዘመቻ ስልት በፓርቲ አደረጃጀት 1-5 በሚል በህዝቡና በተቃዋሚዎች ዘንድ ይታወቃል። ሌላኛው ደግሞ አዲስ የመሠረተ ልማት ግንባታዎችና የማኅበረሰብ አገልግሎት ተቋማትን መመረቅ ነው። በተለይ ገዢው ፓርቲ ከተቃዋሚዎች ከፍተኛ ፉክክር በሚጠብቀው አካባቢዎች ባለፈው ሳምንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአምቦ ከተማ ወደፊት ለሚገነባ የባቡር መስመር የመሠረት ድንጋይ አቁመዋል። በሀዲያ ዞን ሾኔ ከተማ የተገነባ ሆስፒታል መመረቁንም የደቡብ ህዝቦች ክልል የመገናኛ ብዙሃን በዛሬው ዕለት ዘግበዋል። በሾኔ የመድረኩ ፕሮፌሰር በየነ ጴጥሮስ ባለፉት 4 ምርጫዎች 3 ጊዜ ያሸነፉበትን የፓርላማ መቀመጫ ለማስመለስ ይፋለማሉ። በትግራይ በአዲስ አበባና በሌሎችም አካባቢዎች መንገዶች ይመረቃሉ፣ የባቡር መስመር የመሠረት ድንጋዮች ይቀመጣሉ። የምርቃት ዜናዎች የአየር ሞገዶችን አጨናንቀው ነው የሰነበቱት። አሁን ማምሻውን እኔ በምገኝበት ጅማ ከተማ ከኢትዮጵያ የመንገድና ትራንስፖርት ባለሥልጣን በደረሰኝ መረጃ መሠረት በነገ ዕለት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአውሮፕላን ማረፊያና የአስፋልት መንገድ ይመርቃሉ ተብሎ ይጠበቃል። ገዢው ፓርቲም ለኢትዮጵያ ሕዝብ ጠብቄ እንደ ንብ አገልግያለሁ ሲል ሕዝቡ ድምፅ እንዲሰጠው በመገናኛ ብዙሃን በመጠየቅ ላይ ነው። ተቃዋሚዎች ገዢው ፓርቲ ኢህአዴግ መንግሥታዊ አገልግሎቶችን ለምርጫ ቅስቀሳ አውሏል ሲሉ ይከሳሉ። የኢትዮጵያ ምርጫ ቦርድ ይህንን ሁኔታ አስመልክቶ የማኅበረሰብ አገልግሎቶችን ለሕዝቡ በሚያደርስ መንግሥትና የመንግሥት ወይም የሕዝብ ሀብትን ለምርጫ ሥራ መዋል መካከል ልዩነት ቢኖርም በእርግጠኝነት ለማጣራትና ለማወቅ አዳጋች መሆኑን ነው መሪው ፕሮፌሰር መርጋ በቃና የተናገሩት። የ5ኛው ሀገር አቀፍ ምርጫ የምርጫ ቅስቀሳ ዘመቻዎች በገዢው ፓርቲ ኢህአዴግና በአጋር ድርጅቶቹ እንዲሁም በተቃዋሚዎች ለሚቀጥሉት 5 ቀናት ይዘልቃሉ። ማለትም ለድምጽ መስጫ ቀን 2 ቀናት እስኪቀሩ እኩለ ሌሊት ድረስ። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ ከጅማ።
ወደ ቀጣዩ ዘገባ እናልፋለን። እስከ ዛሬ ድረስ በታየው የምርጫ 2007 አካሄድ አስከፊ ያሏቸው ገጽታዎች ቢታዩም ህዝቡ የሚፈልገውን ዲሞክራሲያዊ ሂደት ለመደገፍ ፓርቲያቸው ዝግጁ መሆኑን ነው የሰማያዊ ፓርቲ ሊቀመንበር የገለጡት። በመንግስት በኩል የሚወሰዱት አንዳንድ እርምጃዎችና መግለጫዎች ስጋትና ሽብርን የሚፈጥሩ ናቸው ያሉት የሰማያዊ ሊቀመንበር አቶ ይልቃል ጌትነት፣ የፓርቲያቸው ንቁ አባላትና ደጋፊዎች ግን ዛሬም በጅምላ እየታሰሩ ነው ይላሉ።
የኢትዮጵያ ህዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስልጣን ከያዘበት ከ1983 ዓ.ም ወዲህ ለአምስተኛ ዙር የሚካሄደው አገር አቀፍ ምርጫ የድምፅ መስጠቱ ስርዓት ሊካሄድ ከአንድ ሳምንት ያነሰ ጊዜ ይቀረዋል። ተወዳዳሪ ፓርቲዎች ሁሉ ዛሬን ጨምሮ ለሚቀጥሉት 3 ቀናት በሚያካሄዷቸው የምረጡኝ ዘመቻዎች ሂደቱን ያጠቃልላሉ። ሰማያዊ ፓርቲ እነዚህን ቀሪ ቀናት በሚገባ ለመጠቀም በቂ ዝግጅት እንዳደረገ የገለጹት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የኢትዮጵያ ህዝብ አለጥርጥር ሰላማዊና ዴሞክራሲያዊ የስልጣን ሽግግር እንደሚፈልግ ተረድተናል ይላሉ። ፓርቲያቸው ሌላ ሁሉ እንዳለ ሆኖ ለዚህ ሂደት ድጋፉን ይሰጣል ብለዋል።
ከነ አስከፊ ገጽታው ይህን ሂደት ስናስብ ሰማያዊ ፓርቲ ማቋም ሲወስድ እስከዛሬም እንደደረሰበት ኢህአዴግ ዲሞክራት ድርጅት ሆኖ ስልጣኑን ለመስጠት እንደማይፈልግ እና የዲሞክራሲ ኃይሎችን ሁሉ ለማፈን እንደሚፈልግ እናውቃለን። ነገር ግን በዚህም ሂደት ውስጥ ሁነን አንደኛ ህዝቡንም በማስተማር ሁለተኛ ያለውንም ቀዳዳ ኤክስፕሎይት በማድረግ ህዝቡ የሚፈልገውን ነገር የዲሞክራሲ ሂደት ለመደገፍ ሲባል በሂደት ውስጥ አለንበት። አሁንም በቀረችው ጊዜ ሁሉ ታዛቢዎችን በማቅረብ አዲስ አበባ ውስጥም በ8 መኪናዎች ከነገ ጀምሮ በሁሉም አቅጣጫ ቀስቀሳ ይጀመራል፣ ያው ይሰራል።
አቶ ይልቃል እንደሚሉት ከሆነ የፓርቲያቸው ንቁ አባላትና ብርቱ ደጋፊዎች በአዲስ አበባ በጅምላ እየታሰሩ ናቸው። በእሳቸው አስተያየት ይህና ተመሳሳይ የመንግስት ድርጊቶች ህዝቡን የሚያስደነግጡና ሽብር የሚነዙ ናቸው ይላሉ። እነዚህ ይፈጸማሉ የሚሏቸውን እርምጃዎችም ይዘረዝራሉ።
የገጠሩን ሰዎች ታዛቢ ከሆናችሁ ወይም ከመረጣችሁ ማዳበሪያ አታገኙም፣ የመንግስት ሰራተኞችም ከመንግስት ስራችሁ ትባረራላችሁ የሚላለ ይሄም አልበቃ ሲል ደግሞ በሃይማኖት መሪዎቻቸውና በተለያየ መንገድ የማስፈራራትና ከዛ ሂደት ራሳቸውን እንዲያገሉ የሚደረግ የለየለት የወንብድና ተግባር እየተፈጸመ ነው። ያም አልበቃ ብሎ ደግሞ በፖሊስ ኮሚሽን አካባቢ አሁን የምናየው መግለጫ አጠቃላይ አገሪቷ ምን በአስቸኳይ ጊዜ አዋጅና በተጠንቀቅ እንዳለች የሚመስል መግለጫ፣ የተለያዩ አካላት ሊሳተፉበት ያሉት አመፅ የተዘጋጀ ነገር እንዳለ ድርሰት የሚመስል መግለጫ ተሰጥቷል።
በሰማያዊ ፓርቲ ሊቀመንበር እምነት በህብረተሰብ ውስጥ የሚፈጠር ወይም የተፈጠረና ለስጋት የሚዳርግ አንድም ነገር ያለ አይመስልም።
በእኔ እምነት እስካሁን በሂደቱ ውስጥ ባየነው ነገር ሁሉ የኢትዮጵያ ህዝብ እንደ ሁልጊዜው ጨዋነቱ፣ እንደ ሁልጊዜው ህግ አክባሪነቱ፣ እንደ ሁልጊዜው ዲሞክራሲ የሚገባውና የሰለጠነ ህዝብነቱ ሁሉንም ነገር በጨዋነት እያደረገ ነው። አንድም ነገር ከህዝቡ በኩል የመጣ መስመር የለቀቀ ነገር የለም። የሚሰጡት መግለጫዎች፣ የተሰጡት ማስፈራሪያዎች ሁሉ አጠቃላይ በሂደቱ ላይ ሁሉ ስጋትንና ሽብርን የሚለቅ ነገር የምንሰማው በመንግስት በኩል ያለ ነው።
በመንግስት በኩል ተደጋግሞ እንደሚገለጸው ደግሞ አንዳንድ ኃይሎች የምርጫ ውድድሩን በመጠቀም የቀለም አብዮት ለመቀስቀስ ፍላጎት አላቸው። ግፋ ሲልም የመንገድ ላይ ነውጥን መሳሪያ በማድረግና አለመረጋጋትን በማስፋፋት የመንግሥት ለውጥን ለማምጣት የሚሞክሩ እንዳሉም ይከሳል። በአንዳንድ ተቃዋሚ ፓርቲዎችና በመንግሥት አካላት መካከል መካሰሱና መነታረኩ እንደቀጠለ ነው። ምርጫ ቦርድ በበኩሉ 5ኛው ዙር ምርጫ እስከ ዛሬ ያለው ሂደት አመርቂ እንደሆነ እየገለጸ ነው። በሚቀሩት ጥቂት ቀናትና በድምፅ መስጫ ዕለት የሚፈጸሙት ክንውኖች ምን እንደሚያመጡ ደግሞ ጊዜው ሲደርስ እናያለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ሌላ ምርጫ ነክ ዘገባ እንሻገራለን። ባለፈው ቅዳሜ የተሰበሰበው የኢህአዴግ ስራ አስፈጻሚ ኮሚቴ ኢህአዴግና የሚመራው መንግስት 5ኛው ጠቅላላ ምርጫ ፍትሐዊ፣ ዲሞክራሲያዊና ሰላማዊ የህዝቡንም ማመኔታ ባረጋገጠ ሁኔታ ለማካሄድ ስትራቴጂ ነድፎ እንደነበር ባወጣው መግለጫ ጠቅሷል። የእስካሁኑ ሂደትም አፈጻጸም ስኬታማ ነው ብሏል። የምርጫ ቅስቀሳ በደቡብ ኢትዮጵያ የሚገኙትን የተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ዶክተር በየነ ጴጥሮስ በገዢው ፓርቲ ገለጻ ላይ አስተያየታቸውን እንዲሰጡ ዘጋቢያችን እስክንድር ፍሬው ጠይቋቸዋል። ሌሎች ጥያቄዎችንም ያነሳል። ነው
በእውነቱ ይሄ ለኢትዮጵያ ሕዝብ ንቀት፣ ለእኛም በውድድሩ ለገባ ነው ደግሞ ዘለፋ እና ትምክህት ነው። የዚህ አይነት መግለጫ ሰጡ ብትለኝ እኔ መግለጫቸውን ለመስማት አልታደልኩም። አሁን በዚህ በኮንታ ተራራዎች ምንም መንገድ በሌለበት ኳትኜ አሁን እዚህ ዳውሮ ዞን ተርጫ ገብቼ ነው አሁን የማናገር። ኢህአዴጎች በእውነቱ በጣም ያሳፍሩ። እንደው አንድ አይነት የተንኮል ቡድን ነው እንዲህ የምናገረው። ምክንያቱም እኔ ምርጫው በእነሱ አባባል ምንድን ነው ኢህአዴግ እንዲቆጣጠር አድርገናል ማለት ነው። እንግዲህ ትርጉሙ ይሄ ነው አሉ የምትለው ነገር ኢህአዴግ ካድሬዎች የተከፈለፉ ህዝቡን በሙሉ ኢህአዴግን አይመርጥም ብሎ የገመቱትን እያስደበደቡ የደበደቡ እስር ቤት እያገሩ የምርጫ ተወካዮች የጣፈ ተወካዮች ተብለው ለምሳሌ በመድረክ ዝርዝራቸውን የሰጠ ነው ለምርጫ ቦርድ ተጠሪዎች አንድ በአንድ እየለቀሙ እያሰሩ ናቸው፣ እየደበደቡ ናቸው፣ በገንዘብ እየገዙ ናቸው። ያንዳንዱ እኔ በምወዳደርበት አካባቢ 5000 ገብቷል አሉ ከታዛቢነት ትቶ ለመውጣት ማለት ነው። ይሄንን እብደት አገሪቷ ላይ አውጀው በተሳካ ሁኔታ በሰላማዊ እየተጠላቀቀ ነው የሚል በእውነቱ ጠቅላላውን ህዝብና የምንወዳደረውን ፓርቲዎች ንቀትና ትምክህት አንድ አይነት ኃላፊነት ከጎደለው ስብስብ ነው የምነገር እንጂ ይሄ በጣም አሳፋሪ ነው። በኢትዮጵያዊነቴ የማፍርበት የእነዚህ ሰዎች እያደረጉ ያሉትና የምናገሩት ሰማይና ምድር የተራራቀ ነገር ስለሆነ እኔ እንግዲህ ይዙ ማከሎኜ ነው የምናገረው። የኢህአዴጉ ዘመናዊ መኳንንት እዚያ ትልቁ አዳራሽ ውስጥ ተቀምጠው የሚያወሩት ከተጨባጭ ሁኔታ መሬት ላይ ካለው በእውነቱ ግንኙነት የለውም። እኛ በበኩላችን ከፍተኛ ጥረት አድርገናል። ከዚህ በላይ ምንም ማድረግ አንችልም። ያለንን ሁሉ ሰጥተናል ማለት ይቻላል።
የስራ አስፈጻሚ ኮሚቴው በመግለጫው የጠቀሳቸው ነጥቦች አሉ። ምርጫው ፍትሐዊ፣ ዲሞክራሲያዊ፣ ሰላማዊ እና ህዝቡን አመኔታ ባረጋገጠ ሁኔታ ለማካሄድ የተነደፈው ስትራቴጂ አፈጻጸሙ ስኬታማ መሆኑን ሲናገር ማለት ነው። ለምሳሌ ህዝቡ በነቂስ ወጥቶ ተመዝግቧል፣ ታዛቢዎቹን በዲሞክራሲያዊ መንገድ መርጧል እና የመሳሰሉትን ነጥቦች ጠቅሷል። በምርጫው ለሚሳተፉ የፖለቲካ ፓርቲዎችም ምቹ የፖለቲካ ምህዳር መፈጠሩንም አመልክቷል። እንደዚህ አይነት ነጥቦችን ጠቅሷል እና እናንተ በምን መለኪያ ነው ይሄ አሁን ይሄ ግምገማ ትክክል አይደለም እያላችሁ ያላችሁት?
አንደኛ በሁሉም ቅድም ባነሳቸው ጉዳዮች ላይ ክትፈት ነው። እንግዲህ እኔ እውነቱ ነው ክብሬን መጠበቅ ሞክራለሁ ቃላት በመብረቱ ግን እነዚህ ለዚህ የሚበቁ አይደሉም። አንደኛ መራጮች ሲመዘገቡ ደባ ሲሰሩ ለአንድ ሰው 13 ካንድ ሰጡትን እጅ ከፍኝ አስይዘን ይህንን ለምሳሌው ነው የሚጠቅስልህ ዱራሜ ላይ ከምባታ ከምባሎ ላይ ዞን የሆነውን እንደዚሁም ባደዋቸው በሚባለው እኔም በሚወዳደሩበት ሲኬ 0102 በሚባሉትም አካባቢዎች ከቤት ለቤት እየዞሩ እንደ ሰርግ ጥሪ ካርድን እያደሉ እኛን ይመርጣሉ ብለው ለሚገምቱቱ እየከለከሉ አሁንም እኛ ህዝብ ውስጥ ዙረን ስንንቀሳቀስ እንደው ካሉ እኮ ከልክለውን ነው ያለፍነው እንዴት አድርጌ ነው አግኝቼ ድምፅ የሚሰጠው የሚሉ ሰዎች ናቸው እያስጨነቁ ነው ያለው። አንድ ስለዚህ በዛ የመራጮች ምዝገባ የምለው የሸፍት ስራ የተሰራበት ነው። መራጮች ሲመዘገቡም እንዴት አገኛችሁ እንዳትሉ እኛም ታዛቢዎች አንዳንድ ቦታዎች በፈቀዱበት አስቀምጠናል። እነዚህ ናቸው እጅ ከፍንጅ ይዘው ውሁ ብለው ለተገቢው ባለስልጣን ያደረሱት ያቀረቡት ማለት ነው። ለምሳሌ እነዚህ ካርዶች በሮስተሩ ላይ የሉም፣ አልተመዘገቡም። መራጭ ተብሎ የተባለው የካርዱን ቁጥር የለም። ይሄ ምን ማለት ነው? ኢህአዴግ ካርዶችን በሌላ በፓራሌል መንገድ እያተመ ነው ማለት ነው። ይህንን አላረኩም ብሎ መረጃ እስካላቀረበ ድረስ የመራጩንም ካርድ አትሟል። ምክንያቱም ባህረ መዝገቡ ላይ የለም፣ እነዛ ሰዎች ባሉበት ምርጫ ክልል ማለት ነው፣ ምርጫ ጣቢያ። ይሄ አንድ ነው፣ በመራጭ ምዝገባ ጊዜ ስርዓቱን እንዳወቀ። ሁለተኛው የህዝብ ታዛቢዎች ምርጫ እነዚህ ጨርሶ እንደው የሞራል እንትን የሌላቸው የቦርዱ ሊቀመንበር ያ ምክትሉ ምናምኑ ጸሐፊው ብዙ ለመረጠው ይላሉ። የምርጫ ህጉ የሚለው እያንዳንዱ በዚያ የሚወዳደር ፖለቲካ ፓርቲ በደብዳቤ ተጠርቶ ይህንን የህዝብ ታዛቢዎችን ለመምረጥ ወኪሎቻችሁን ላኩ ተብሎ ነው። ይህንን ያካሄዱት ለምሳሌ ቀኑን ብቻ ነው እንጂ የተጠቀሰው የት ቦታ ህዝቡ ተሰብስቦ እንደሚመርጥ አይታወቅም። ለእኛም
በመገናኛ ብዙሀን ግን ይፋ ተደረገ። ፕሮፌሰር በየነ
ህዝቡ ታዛቢዎቹን ይመርጣል።
በተለያዩ መገናኛ ብዙሀን
ነጩ ሸት ነው አይደለም? ነጩ ሸት ነው አቶ እስክንድር። ይህ ህዝቡ የምርጫ ጣቢያ ታዛቢዎቹን በነጻ መርጧል የሚባለው ይሄ ነጩ ሸት ነው። ሌላ ቦታ ቀርቶ አዲስ አበባም ላይ ሙሉ በሙሉ እንደው ተነግሮን የህዝብ ታዛቢዎች በማህበረሰቡ ኮሚኒቲ መንበርስ በሚመረጥበት ጊዜ እኛ አልተገኘንም፣ እንዳንገኝም ተደርገናል። የትኛው ጋር ነው እስቲ የተገኘ ነው? እስቲ ቦታዎቹን ይጥሩ እስቲ የሚኒስ ታዛቢዎች ተመርጠዋል የሚለውን ህዝቡን የመረጣቸው ይላል። ድሮ ምን ድንጋይ ተሰብስቦ አይመርጥም፣ ግን ተቃዋሚ ፖለቲካ ፓርቲዎቹ አልተወከሉበትም በህጉ መሰረት።
ለምሳሌ አሁን የጠቀሷቸው ነጥቦች አልፎ አልፎ በምርጫው ሂደት ውስጥ ያጋጠሙ ናቸው ወይስ አጠቃላይ የምርጫውን ሂደት የሚመለከቱ ናቸው? በእርስዎ እምነት
አጠቃላዩን የምርጫውን ሂደት የሚመለከቱ ናቸው? በኢህአዴግ አሰራር አንድ ቦታ ደህና ሌላ ቦታ መጥፎ የሚባል እኮ ነገር የለም። ያው ሁሉም ተለክቶ የተሰፋ ነው። ትእዛዙ አንድ አይነት ትእዛዝ ነው ለሁሉም የሚወርደው። ስለዚህ ይሄ የኮሚኒስታዊ ማዕከላዊ ሴንትራሊስት አሰራራቸው ለሁሉም የሰጡት መመሪያው አንድ ነው። ሁሉም ጋር የተፈጸመው ደጋግሞ ደጋግሞ ሲዋሹ መስማቱ ያማል። ህዝቡ እኮ ይታዘባቸዋል። ለዚህ ግደላቸውም እነሱ እንኳን። ለማንኛውም አቁ ይሄ ነው መሬት ላይ ያለው።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ በጣም አመሰግናለሁ ስለ ጊዜዎት። ለቅስቀሳ ካሉበት ከዳዋሮ ዞን በስልክ ይህንን አስተያየት ስለሰጡን። እንግዲህ ገዢው ፓርቲ እስካሁን የምርጫ ሂደት ፍትሐዊ፣ ዲሞክራሲያዊና ሰላማዊ በሆነ መንገድ እየሄደ መሆኑን ይህም ተጠናክሮ እንደሚቀጥል ገልጿል። እርስዎና ፓርቲዎት የተለየ ሀሳብ ያራምዳሉ? በጣም አመሰግናለሁ ፕሮፌሰር ስለ ጊዜው።
ይፈቅዳል።
ወደ መጨረሻው የምርጫ ነክ ዘገባ ወደ መቀሌ እንሻገራለን። በመቀሌ ምርጫ ክልል የተቃዋሚውን አረና ትግራይን ወክለው ከሚወዳደሩት አቶ ገብሩ አስራት ጋር ግርማይ ገብሩ ያደረገውን ቃለ ምልልስ ነው።
አቶ ገብሩ አስራት፣ ለመሆኑ የዘንድሮ ምርጫ እንዴት ነው? ቀዝቀዝ ብሏል የሚሉ ሰዎች አሉ። እንዴት ነው የምርጫ ሁኔታው? ሂደቱን እንዴት ይገመግሙታል?
የዘንድሮ ምርጫ ቀዝቀዛ ነው አልለውም። በተለይ መድረክ የሚያደርጋቸው እንቅስቃሴዎች በጣም አመርቂና ሰፊ ናቸው። እንግዲህ መድረክ በኦሮሚያ የተንቀሳቀሰ ነው ያለው። እዛ በአንድ ስብሰባ እየተሰበሰበ ያለው ህዝብ ማየት እስከ 30 ሺህም ከዛም በላይ እየተሰበሰበ ነው ያለው። ይህን ማየት ይቻላል። በደቡብም እንደዛ ነው። በትግራይም በብዙ መንገዶች ቅስቀሳ እያካሄድ ነው። ስብሰባዎች ያካሄደናል ሶስት ቦታ ላይ፣ ከዛም በላይ በመኪና እየቀሰቀስ ነው ያለ ነው። ፖስተርም፣ ክርክሩም የሁሉ ደምረን ስናየው እንዲያውም በህዝቡ በኩል ያለው ከአሁን በፊት ከነበረው የበለጠ ተነሳሽነት ያለበትና ለመምረጥም ፍላጎት እያሳየ ያለበት ሁኔታ ነው ያለውና ከድሮው የቀዘቀዘ ነው ለማለት ያስቸግረኛል።
አቶ ገብሩ አስራት በቅርቡ በጻፉት መጽሐፍ የአቤታዊ ዴሞክራሲ ስርዓት ባህሪያትን ሲጠቅሱ፣ በተለይ ደግሞ በኢትዮጵያ የፖለቲካ ሂደት ውስጥ በተቃዋሚው ጎራም ሆነው ሲያዩት የፖለቲካ ምህዳሩ በጣም የተበላሸ እንደሆነ ለምርጫም ብዙ የተመቻቸ ሁኔታ እንደሌለ ጠቅሰው ነበርና ለምንድን ነው እየተወዳደሩ ያሉት የሚለውን ጥያቄ ያነሳሉ። አንዳንድ ሰዎች ካሉት የግል አመለካከት አንጻር ሲነሳ
በኢትዮጵያ ውስጥ በተለይ አሁን የፖለቲካ ምህዳሩ እጅግ እየጠበበ እየሄደበት ያለ ሁኔታ ነው ያለው። እዛ መጽሐፍ ካስቀመጥኩትም በላይ በተወዳዳሪዎች በህዝቡም በመራጩ ላይ እየደረሰ ያለው ግፍ ወከባ እጅግ ከፍተኛ ነው። ግን በህግ ደረጃ ምርጫ ይቻላል እስከተባለ ድረስ ጠንካራ ሀሳብ፣ ጠንካራ መርህ ይዞ ሚዛኑን መቀየር ይቻላል የሚል አቋም ስላለን በዚህ ምርጫ መሳተፍ ተገቢ ነው የሚል አስተያየት አለን። ምክንያቱም ምርጫ የፖለቲካ ተወዳዳሪዎች ጉዳይ አይደለም፣ የህዝቡም ጉዳይ ነው። እጅግ የተማረረ ህዝብ፣ ጭቆናው የበዛበት ህዝብ ሚዛኑንም ሊቀይር ይችላል፣ ኮረጆውንም ሊጠብቅ ይችላል፣ ነቅቶም ሊሳተፍ ይችላል። እንግዲህ ይሄ በአፈና በጭቆና በሌሎችም አግባቦች በእስር ሊገታ ስለማይችል ይሄን የህዝቡን ፍላጎት ለማሟላት ነው በመርጫ እየተሳተፈ ያለ ነውና የሚደርሰውን በደል ጭቆና በመቋቋም እንደ አማራጭ ተወዳዳሪ ለህዝቡ ቅርብ ያለው
ዶክተር አዲስ አለም ባሌማ የድርጅታቸውንም አቋም ሲገልጹ የተቃዋሚ ፓርቲዎች አማራጭ ሐሳብ የላቸውም የሚል ነበር አጽንኦት ሰጥተው የሚጠቅሱት። ተቃዋሚ ድርጅቶች አማራጭ ሐሳብ ሳይኖራቸው ህዝቡ በምን ምክንያት ነው ሊመርጣቸው የሚችለው የሚል ነው የድርጅታቸውንም እምነት መሆኑን ሲጠቅሱ የነበሩትና እስኪ ለመሆኑ አረና ይዞት የተነሳ አማራጭ ምንድን ነው? ከህወሓት ጋር ተወዳድሮ ህዝቡ አረናን ይሻለኛል የሚልበት ምክንያት ምን አለ? እስኪ እንጥቀሱልኝ።
በጣም ጥሩ። እኛ በመሰረቱ ከገዢው ፓርቲ የሚለዩን የፖለቲካ አቋሞች አሉን። ለምሳሌ የመሬት ጉዳይ አለ። መሬት የህዝብና የመንግስት ነው የሚለው የኢህአደግ አቋም ትክክል አይደለም። መሬት የህዝብ ነው የሚል አቋም አለን። መሬት የመንግስት ነው ማለት የካድሬ የሽሞኛ የአስተዳዳሪ ለሙስናም የሚያጋልጥ ጉዳይ ስለሆነ መሬት የህዝብ መሆን አለበት እንጂ የመንግስት መሆን ያለበትም የሚል አንዱ አቋማችን ነው። ይሄን ያውቁታል። ሁለተኛው የሊዝ ጉዳይም አንዱ ትልቁ ጉዳይ ነው። ነባር የመሬት ይዞታ ወደ ሊዝ አዛውሯል። ይሄ የኢህአደግ አቋም ነው። እኛ የሊዝ ጉዳይ እንደነበረበት ዜጎች በከተማ ያላቸው ቤትና መሬት የራሳቸው መሆን ያለበት እንጂ መሬቱም ቤቱም መንግስት ማስተዳደር የለበትም የሚል አቋም አለን። ስለሆነም ይሄ የነባር ይዞታ እንዳለ ይሆናል፣ ወደ ሊዝም አይዛወርም፣ የሊዙም አዋጅና ፖሊሲ እንቃወማለን። ይሄም አቋም ነው። ሌላም አሁን ኢህአደግ ሄዶ በተለይ በትግራይ እንደ ደርግ ቤት እየተቆጣጠረ ነው። የአንድ ሰው ቤት ራሱ በስምምነት ሊያከራይ አይችልም፣ መንግስት ነው የሚተምነው። ስለዚህ ቤቱንም ተቆጣጥሯል፣ መሬቱንም ተቆጣጥሯል። አረና መድረክ ግን ይህን ያስቀራል የሚልም እምነት አለን። በትምህርት በኩል አሁን ትምህርትም ይሁን ሌሎች ማህበራዊ እንቅስቃሴዎች በኢህአደግ በፖለቲካ የተቃኙ ናቸው። የፖለቲካ ጣልቃ ገብነት በትምህርት ጥራቱን አበላሽቶታል። በማንኛውም የመንግስት ስራ የህወሓት ኢህአደግ ጣልቃ ገብነት የሚሰጠውን አገልግሎት ደካማ እንዲሆን፣ ለሙስና እንዲጋለጥ፣ ተጠያቂነት እንዳይኖር አድርጎ ስላለ ይሄንም እናስወግዳለን እንላለን። ከፖለቲካው አንጻርም መሰረታዊ የሆኑ የህዝቡን ነጻነት፣ መልካም አስተዳደር የሚያሰፍኑ አማራጮች አሉ። በእኛ አስተያየት ኢህአደግ እየተከተለው ያለው የፖለቲካ አቅጣጫ በመሰረቱ ለሙስና የተጋለጠ ነው የሚል አቋም ነው ያለን። ሙያን መሰረት አድርገው ሊወስኑ አይችሉም። ስለሆነም ትምህርት ቤትም ስናየው አስተማሪው ከዳይሬክተሩ እስከ ዩኒት ሊደር፣ በግብርና የሚሰራው ሰው የፖለቲካ አባል ነው። ስለዚህ ሁሉንም ተቋም ተቆጣጥሮ ተቋማዊ የሆነ ሙስናን ያስከተለ ያለ ስለሆነ መድረክ ከተመረጠ የመድረክ አማራጭ እነዚህ ተቋማት ከፖለቲካው ጠልቃ ገብነት ነፃ ይሆናሉ የሚል አቋም አለን። ሌላው ደግሞ ትልቁ መሰረት ዲሞክራሲ እንዲኖር መሰረት የሚሆኑ ሁለት ወሳኝ ጉዳዮች አሉ። አንዱ የሚዲያ ጉዳይ ነው። ሌላው የሲቪል ማህበረሰብ ጉዳይ ነው። እኛ ከተመረጥ ነፃና ህያው የሆኑ የግል ሚዲያዎች ይኖራሉ የሚል እንደ አማራጭ አስቀምጠናል። ሲቪል ማህበረሰብም እንዲሁ በነፃነት መደራጀት አለበት የሚል አቋም አለን። ዜጎች የመንግስትን ጫና ለመቋቋም ይችሉ ዘንድ በነፃነት መደራጀት አለባቸው ሲቪል ማህበረሰብ። ፖሊስም ገለልተኛ ሆኖ እንዲሄድ፣ አቃቤ ህግ ገለልተኛ ሆኖ እንዲቋቋም፣ ፍርድ ቤት ገለልተኛ ሆኖ እንዲቋቋም እናደርጋለን። አሁን ግን ኢህአዴግ እነዚህ ለአፈና እየተጠቀመባቸው ነው ያለው የሚል አቋም አለና እነዚህን ነፃ እናደርጋለን። ህብረተሰቡንም አንድ ለአምስትና ኔትወርክ በሚል ያደራጀው ይሄ የስለላ መዋቅር ነው፣ ይሄ የዜጎችን ነፃነት የሚነፍግ ነው የሚላለን። በኢኮኖሚው አንጻርም ገበሬው ነፃ ሆኖ የምርት ሂደቱን እንዲያካሄድ፣ ነጋዴው ነፃ ሆኖ የንግድ ስራውን እንዲያካሄድ፣ ለምሳሌ የማዳበሪያ ግዢ፣ የምርጥ ዘር ግዢ በአስገዳጅ እየተካሄደ ነው ያለው።
ውይይታችን ይቀጥላል። ሰዓቱ ግን አለቀ። ከአቀናባሪ ኃይሉ ታምራ፣ ከስርጭት መሐንዲሱ ጆጊል ጋር አስተናጋጆች አሉ አከበደ በዚሁ ይሰናበታለሁ። ከምሽቱ 3 ሰዓት ላይ በ1922 እና 25 ሜትር ባንድ እንገናኝ። መልካም ምሽት።
This program has come to you from the Voice of America, Washington.